ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 13 2013 ዓ.ም ዝግጅታችን ጀመረ። በጦርነት በግጭት በደረሱባቸው የሰብአዊ መብት ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ዛሬ ዓለም አቀፍ የስደተኞች ቀን ነው። ይህንን ቀን ምክንያት በማድረግ የተሰናዳ ዘገባ ይኖረናል። ከሳምንት በፊትም በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው ዓለም አቀፍ የስደተኞች ተቋም አም በኩል ወደ አገራቸው ለመመለስ መወሰናቸው ተሰምቷል። የካርቱን ስዕሎች ስብስብ የያዘ መጽሐፍ ያሳተመ እንግዳ ለምሽቱ ጋብዘናል። ድምጻዊ ገጣሚ፣ የሙዚቃ መሳሪያ ተጫዋችና አቀናባሪው ሄኖክ ማህሪም አብሮን ያመሻል። እነዚህንና ሌሎች ቅንብሮችን አብራችሁን ቆዩና ታደምጣላችሁ። ጤናስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ከዘጠኝ ሰዓታት ባነሰ ጊዜ በሚከፈተው የነገው የኢትዮጵያ ምርጫ ላይ 5 ተጨማሪ የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። 5ቱ ድምጽ የማይሰጥባቸው ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልሎች ውስጥ የሚገኙ መሆናቸው ተገልጿል። በእነዚህ ተጨማሪ የምርጫ ክልሎች ላይ ድምጽ የማይሰጥበት ምክንያት በሶስቱ ሰማያዊ ሳጥኖች በህገወጥ መንገድ በመከፈታቸው፣ በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረቡ መሆኑን ቦርዱ አስታውቋል። ምርጫ ቦርድ ዛሬ የሰጠውን መግለጫ የተከታተለው ኬኔዲ አባተ ተከታዩን ዘግቧል።
የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ 5 የምርጫ ክልሎች ላይ በነገው ዕለት ድምጽ እንዳይሰጥ መወሰኑን አስታውቋል። ከነዚህም 3ቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምጽ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ በነዚህ የምርጫ ክልሎች የድምጽ መስጠት ሂደቱ ወደ ጳጉሜ 1 እንዲዛወር መወሰኑን ገልጸዋል።
ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብሉ ቦክሶች ተከፍተው፣ ሰማያዊ ብሉ ቦክሶቹ መከፈታቸው ብቻ አይደለም ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ 3ቱ አስፈጻሚዎች ለፌደራል ፖሊስ ደብዳቤ ጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በህግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ ምርጫ እናካሄድ አንደኛው ማለት ነው። ተውለደሬ 1 እና 2 በተመሳሳይ ብሉ ቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫ ወረቀት ላይ እገሌ እጩ አለ እገሌ እጩ የለም ፓርቲዎች ኮምፕሌንት ስላደረጉ እዩ ተብለን ነው ተብሎ ተከፍቷል። ስለዚህ ተውለደሬ 1 እና 2 ነገ ድምጽ አይሰጥም፣ ሰስፔንድድ ነው።
ሌሎች ነገ ድምጽ የማይሰጥባቸው 2 የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በእነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ፣ በሌላኛው ደግሞ በግል የሚወዳደሩ 1 እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት።
ጉንደበረት ኦሮሚያ ላይ ነገ ድምጽ አይሰጥም ሱንጋንብስም አይሰጥም ያስፈጻሚዎች እጥረት ነበር ያስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስተውጥቶ ለማስፈጸም ሊያስተማራ ሲል ስለገኘ ነው ግን ደበረስ ላይ ድምጽ አናሰጥም ማለት ነው የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው እሱ እንኳን የትላንትና አንድ የግልጭ ተወዳዳሪ በኮንስቲቲዩንሲው ላይ ተመዝግቤ ነበር እና ይሄን ሰርቲፊኬቴን ይዤ መጥቻለሁኝ ግን ባለቱ ላይ አልታየም ባወጣችሁ ዝርዝር ላይ ብሎ ጥያቄ አቅርቦ ነበር ስለዚህ እሱ መጣራት ስላለበት ነገሌ ወደ ቋግሚ አንድ ከመሽፈሩት ማከል አንዱ ሆኗል ማለት ነው
በተጨማሪም በመተማ በሲቄ 1 እና ሲቄ 2 የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሙኒኬሽን ሐላፊ ሶሊያና አረጋግጠዋል ይሁንና በመተማ ሳጥኑ ከመከፈቱ ውጪ የድምጽ መስጫ ወረቀቶች ማሽገያዎች ባለመከፈታቸው በሲቄ 1 እና 2 ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምጽ መስጠት ሂደቱ እንደሚከናወን ተናግረዋል ድምጽ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን 5 የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ በነገው ዕለት ድምጽ አይሰጥም የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሙኒኬሽን ሐላፊ ሶሊያና ሽመልስ ይሁንና ከዚህ ቀደም የተሰጣቸውን ድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል በኢትዮጵያ ለ6ኛ ጊዜ ለሚካሄደው ሀገራዊ ምርጫ ነገ ሰኔ 14 ከማለዳው 12 ሰዓት ጀምሮ ድምጽ መስጠት እንደሚጀመር ቦርዱ አስታውቋል በጠቅላይ ሚኒስትር አብይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ ዛሬ ጠዋት መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ
አመሰግናለሁ ኬኔዲ ለዘገባው መራጮች ሁሉ ድምጾቻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከመጣካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ከዋና ጸሐፊው ቃል አቀባይ ቢሮ ትናንት የወጣው መግለጫ ምርጫው እየተካሄደ ያለው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡም ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱ ገልጸዋል። ማንኛቸውም ከምርጫው ጋር የተያያዙ ውዝግቦች በንግግርና በተደነገጉት የህግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉቴሬሽ በአጽንኦት ጠይቀዋል። ዛሬ የታሰበ ያለው የዓለም የስደተኞች ቀን ስደተኞች እየተጋፈጧቸው ስላሉ መከራዎች ርህራሄና መረዳትን ለማዳበር እንዲሁም ህይወታቸውን ለማቋቋም በሚያደርጉት መፍጨርጨር ውስጥ ላላቸው ብርታትና ጥንካሬ እውቅና ለመስጠት የታሰበ መሆኑን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዛሬ ባወጡት መግለጫ ሁከትን ማሳደድና ጦርነትን ለመሸሽ የተገደዱ በሚሊዮኖች የሚቆጠሩ ሰዎችን ድፍረትና ሰብእና ከፍ የምናደርግበትን የዛሬውን የዓለም የስደተኞች ቀን በዓለም ዙሪያ እያሰቡ ካሉ ጋር ሁሉ እቀላቀላለሁ ብለዋል። መጎሳቆሉን በሰብአዊ እርዳታና ማስፈርን ጨምሮ ለስደተኞች ዘላቂ መፍትሄዎችን ለማግኘት የሚደረጉ ጥረቶችን በእጥፍ የማጠናከር ጥረቶችን የመደገፍ የተቀደሰ ቁርጠኛነታችንን በድጋሚ አረጋግጣለሁ ብለዋል ፕሬዝዳንት ባይደን አክለው። በተጨማሪም ለስደት ምክንያት የሆኑ የተካሄዱ ያሉ ግጭቶች የሚሰክኑበትን ሁኔታ የሚፈልጉ ዲፕሎማሲያዊ ጥረቶችንም እንደሚያጠናክሩ የአሜሪካው ፕሬዝዳንት አስታውቀዋል። ሀገሮች በኮቪድ-19 ምክንያት እገዳዎችን በጣሉበት ሁኔታ ዛሬ ያለው የስደት ቁጥር እጅግ የበዛ መሆኑን UNHCR አመልክቷል። በዓለም ዙሪያ ያለው የስደት ቁጥር በአውሮፓ ዓመት 2019 ከነበረበት 79.5 ሚሊዮን እጅግ ከፍተኛ የተባለ ቁጥር ነበር። ባለፈው ዓመት ወደ 82.4 ሚሊዮን ማሻቀቡን UNHCR ጠቁሟል። ከተሰደዱት መካከል ወደ 48 ከመቶ የሚሆኑት ወይም ወደ ግማሽ የሚጠጉት ሕፃናት ወይም ታዳጊ ወጣቶች መሆናቸውንም ረዳት ከፍተኛ ኮሚሽነሩ ጂሊያን ትሪግስ ለቪኦኤ ተናግረዋል። ከእያንዳንዱ ስደተኛ ጀርባ የተጨበጠ የመፈናቀል የእንግልትና የመከራ ታሪክ አለ ብሏል UNHCR። የዓለም የስደተኞች ቀን መታሰብ የጀመረው ከፍተኛ ኮሚሽነሩ የተመሰረተበትን 50ኛ ዓመት ባሰበበት በአውሮፓ የዘመን አቆጣጠር በ2001 ዓመተ ምህረት ማለትም የዛሬ 20 ዓመት ነበር። በሌላ በኩል ትግራይ ውስጥ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያዎች ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግስት አስታውቋል። በትግራይ ጦርነት ምክንያት በስደተኞች ላይ የደረሰውን ጉዳት አሃዝ በቅርቡ ይፋ እንደሚያደርግ የስደተኞችና ከስደት ተመላሾች ኤጀንሲ ገልጿል። ኢትዮጵያ ውስጥ የሚኖሩ የኤርትራ ስደተኞች ግን በተለይ ከትግራዩ ክስተት ወዲህ ያላቸው ስጋት መጨመሩን የጠቆሙት የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም መቀነሱን ተናግረዋል። ከኢትዮጵያ የተጠናቀረ ሰፊ ዘገባ ከዜናው ቀጥሎ ይቀርባል። በዓለም ዙሪያ ከ2 ቢሊዮን በላይ የኮቪድ-19 መከላከያ ክትባቶች መሰጠታቸውን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሪፖርት አስታወቀ። 178 ሚሊዮን ሰው ለኮሮና ቫይረስ መጋለጡንና 4 ሚሊዮን ሰው በኮቪድ-19 መሞቱንም ማዕከሉ አክሎ ጠቁሟል። በሌላ በኩል ለመጪው የቶኪዮ ኦሊምፒክ ጃፓን የገባ ዩጋንዳዊ አትሌት ኮሮና ቫይረስ እንደተገኘበት አሶሺየትድ ፕሬስ ዛሬ ዘግቧል። 9 አባላት ያሉት የዩጋንዳ ኦሊምፒክ ቡድን ከመነሳቱ በፊት ሁሉም የተከተቡ እንደነበርና ሌሎቹ 8ቱ ቫይረሱ እንደሌለባቸው መረጋገጡን የጠቆመው የኤፒ ዘገባ ስሙ ያልተገለጸው አትሌት ወደ ነጥሎ ማቆያ መግባቱን አመልክቷል። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ከግማሽ ሚሊዮን በላይ ቁጥር የሞተባት ሀገር በመሆን ብራዚል ዩናይትድ ስቴትስን ተከትላ 2ኛ መሆኗን የሀገሪቱ የጤና ሚኒስትር ማርሴሎ ኬሮጋ ዛሬ ባወጡት ትዊት አስታውቀዋል። ጊኒ ውስጥ ባለፈው የካቲት ተከስቶ 12 ሰው የገደለው የኢቦላ ወረርሽኝ በይፋ መቆሙን የዓለም የጤና ድርጅት ዛሬ አስታውቋል። ድርጅቱ የዛሬውን መግለጫ ያወጣው በዓለም አቀፍ መዘኛዎች መሰረት የመጨረሻው ተጋላጭ ከተመዘገበባት ቀን አንስቶ ለ42 ቀናት ከተጠበቀ በኋላ ነው። የዛሬ 7 ዓመት ምዕራብ አፍሪካ ውስጥ ጊኒን ጨምሮ 3 ሀገሮች ውስጥ የተከሰከሰውና ለሶስት ዓመታት የቆየው ወረርሽኝ ከ11300 በላይ ሰው መግደሉ ተመዝግቧል። በመጨረሻም ክቡራትና ክቡራን፣ ለነገ ማለዳ የምርጫ ዕለት ቀጥታ ስርጭት መልእክት አለን። የአሜሪካ ድምፅ የአማርኛ ዝግጅት ክፍል ነገ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም ነገ ሰኔ 14 2013 ዓመተ ምህረት ከጠዋቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ የሰዓት አቆጣጠር ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ ቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርትዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችንና በማህበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይቻላል። አዳዲስ መረጃዎችን በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምፅ። ክቡራትና ክቡራን አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ጽዮን ልመልሳችሁ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 13 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጽ ችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀዳሚው ዘገባችን እንለፍ። የተባበሩት መንግስታት የስደተኞች ድርጅት ባወጣው የዘንድሮ ሪፖርት ባለፈው ዓመት በጦርነት በግጭትና በደረሱባቸው የሰብአዊ መብቶች ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን አስታውቋል። ይህም አሃዝ ከዚያ አንድ አመት በፊት እንደ አውሮፓውያን የቀና አቆጣጠር በ2019 ዓመተ ምህረት ከተመዘገበው ጋር ሲነጻጸር በ4% የሚበልጥ መሆኑን ዘገባው ጨምሮ አመልክቷል። ቀያቸውን ጥሎ ለመሰደድ የሚገደዱ ሰዎች ቁጥር ከአመት ወደ አመት እየጨመረ ሲመጣ ያአሁኑ በተከታታይ ለ9ኛ አመት መሆኑንም ድርጅቱ አመልክቷል። ዛሬ ቀኑ የዓለም አቀፍ ስደተኞች ቀን የሚከበርበት እንደመሆኑ ቀዳሚ ዘገባችን ከዚሁ ጋር የተያያዘ ነው። አዲስ አበባ የሚገኘው ዘጋቢያችን ገልሞ ዳይት ከላይ በተዘረዘሩት ምክንያቶች ቀያቸውን ጥለው የተሰደዱትን አነጋግሮ ተከታዩን ዘገባ አሰናድቷል።
የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ባለፈው ጥቅምት መጨረሻ ትግራይ ውስጥ የተከሰተውን ቀውስ ተከትሎ ክልሉ ውስጥ ይኖሩ የነበሩ የኤርትራ ስደተኞችን ሁኔታ ለማጣራት ወደ ሰሜን ትግራይ ተንቀሳቅሶ ነበር። ሰሜን ትግራይ ውስጥ የነበሩ ሽመልባና ህጻጽ የስደተኞች መጠለያ ሰፈሮች በጦርነት መውደማቸውና በሁለቱ ሰፈሮች ውስጥ ተጠልለው ከነበሩ 20,000 በላይ ስደተኞች 9,000 የሚሆኑትን ብቻ ማግኘቱን ገልጾ ነበር። ኤልዛቤት አስላንድ የዩኤንኤችሲአር የኢትዮጵያ ቅርንጫፍ ቢሮ ቃል አቀባይ ድርጅታቸው አሁንም በኢትዮጵያ ስለሚኖሩ የኤርትራ ስደተኞች ስጋት እንዳለው ተናግራለች። አስላንድ ድርጅታቸው ከሁለቱ ካምፖች ጠፍተዋል ያሉት ስደተኞች የት እንዳሉ የመለየቱን ስራ ከኢትዮጵያ መንግስት ጋር አብረው እየሰሩ መሆኑን ጠቅሰው በስካውዱም በሽመልባና በጻጽ ኖሮ የነበሩ 11,000 የኤርትራ ስደተኞች መመዝገባቸውን ለቪኦኤ ያረጋግጠዋል። በሌላ በኩል የኢትዮጵያ መንግስት አሁንም በሁለቱ ሰፈሮች ውስጥ ይኖሩ የነበሩ የኤርትራ ስደተኞችን እየመዘገበ መሆኑን የስደተኞችና ስደተኞች ተመላሽ ኤጀንሲ ዋና ዳይሬክተር አቶ ተስፋይን ጎበዛይ ለአሜሪካ ድምጽ ተናግረዋል።
ባለፉት 4-5 ወራት የማጓጓዝ ስራዎች እየሰራ ነው የነበረው። አዲስ አበባም ሌሎችም ቦታዎች ላይ ምዝገባ ያካሄድንባቸው አሉ። ሁለቱ የስደተኛ ካምፖች ይሄ ችግሩ ከመከሰቱም በፊት በመዝጋት መንግስት የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ይህም ከዓለም አቀፍ መርህና በስታንዳርድ አንጻር ትክክለኛ ቦታ ላይ የተመገነቡ ስላልሆኑ ማለት ነው። ነገር ግን ያንን ለማሳካት ሳንችል በመሀል ይሄ ግጭት ተከሰተ። በዛም ኦፕሬሽኑን የስደተኛ አገልግሎት መስጠት የሚያዳግት ሁኔታ ተከስቶ ነበር ሁለቱ ካምፖች ላይ ማለት ነው። ሽመልባና ህጻጽ በረሃ ላይ የሚገኝ ካምፕ ነው የነበረው። በአጠቃላይም ለስደተኛ የምናደርገውን ስራም ሆነ ለስደተኞቹ የማይመች ቦታ ላይ ነው የነበረው። የውሃ እጥረት፣ የወባ እንዲሁም ደግሞ ከፍተኛ የሆነ ሙቀት ስራውን አስቸጋሪ አድርጎት የነበረ በመሆኑ ስደተኞችን በተለያየ ጊዜ ከዛ አካባቢ ወደ ሌላ እንዲቀየሩ ጥያቄ ያቀርቡ ነበር። ሽመልባ ደግሞ ከድንበር በ20 ኪሎ ሜትር ርቀት ውስጥ ነው ያለው። በዓለም አቀፍ ህግ መሰረት ያው አንድ ስደተኛ ካምፕ ከድንበር እስከ 50 ኪሎ ሜትር ቢያንስ መራቅ አለበት ይላል። ለዚህ እሱን መርም ያሟላም ነበር። በዚህ ምክንያት ነው ሁለቱ ካምፖች እንዲዘጉ የመንግስት ፍላጎት የነበረው በፊትም ማለት ነው። አሁንም በዛ እቅዳችን መሰረት ቀጥላል። እንዳልኩት ቁጥሩን በሚመለከት አጠቃላይ መግለጫ እንሰጣለን ከተወሰነ ጊዜ በኋላ።
ማይአይንና አዲሃሩሽ መጠለያዎች ውስጥ ለሚገኙ የኤርትራ ስደተኞች በቂ ሰብአዊ ድጋፍ እየቀረበላቸው መሆኑን አቶ ተስፋውን አክለው ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አሃዛዊ መረጃ ኢትዮጵያ ውስጥ ከ170,000 በላይ የኤርትራ ስደተኞች እንደሚገኙ የሚያሳይ ሲሆን ስደተኞቹ ትግራይ፣ አፋርና አዲስ አበባ ውስጥ እንደሚኖሩ የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ ዳይሬክተር ለቪኦኤ ገልጸዋል። መንግስት የስደተኞቹን ደህንነት ለመጠበቅ እየሰራ መሆኑን ቢናገርም ስደተኞቹ ግን በተለይ በቅርቡ ኢትዮጵያ ውስጥ እየተከሰተ ያለው ሁኔታ ለደህንነታቸው አስጊ መሆኑን ይናገራሉ። ለስድስት ዓመታት ኢትዮጵያ ውስጥ መኖሩን የተናገረ አንድ ስሙን መግለጽ ያልፈለገ ኤርትራዊ ስደተኛ በተለይ ትግራይ ውስጥ ጦርነት ተከስቶ መጠለያዎቹ ከተዘጉና ስደተኞች ከተበተኑ ወዲህ ለኤርትራ ስደተኞች ከድርጅትም ሆነ ከመንግስት ድጋፍ ማግኘት አስቸጋሪ እንደሆነባቸው አመልክቷል።
በካምፕ ላይ በነበርንበት ጊዜ የዩዝ ኦርጋናይዜሽን ብለን በኦርጋናይዜሽን ስጠይቅ የሆነ ነገር ታገኛለህ፣ ፍትህን ታገኛለህ ማለት ነው። ኢት ዋዝ ላይክ ፋይን እንትን ከመፈጠሩ በፊት ማለት ነው። ያችን ያለው ሁኔታ ከመፈጠሩ በፊት የጠየቀው ነገር ታገኛለህ ማለት እነሱ ስጠይቅ ሁሌ ሌጋል በሆነ መልኩ ላይክ በዩኒቲ በኦርጋናይዜሽን በሁሉም ነገር እንደዚህ ክሬት አድርገህ ስጠይቅ ይመለስልሃል። የሆነ ነገር አንተ የምትፈልገው ነገር ይመለስልሃል። ከዛ በኋላ ግን አፍተደ ባትል ኖዋን ካን ኬርስ ይብቃ ማለት አንተ እንጻጽ ላይ የነበረ እዛ ከአዳሃሪሽ ከማያኒ የወጡ ሰዎች ተበትና ነው የምትነረው። እና ስጠይቅ ደግሞ በላይክ በንት ነው ነው በኦርጋናይዜሽን ማለት በዩኒቲ ከሆነ እንጂ የአንድ ኢንዲቪድዋል ጥያቄ አይመለስም። ማን ይመልስልሃል? ኢቨን በኦርጋናይዜሽን አሁን ኢት ቢ ቬሪ ዲፊካልት ቢኮዝ አራ ኦርጋናይዜሽን የነሳ ኦርጋናይዜሽን የሚባል አሁን እዝን ለነሱ ማገኘት ይከብዳል።
ምን ተስፋ አላችሁ ታዲያ?
የኛ ተስፋ ሰላም ነው። ሰላም ካገኘን በኋላ የሚጠይቀ ነገር ታገኛለህ። ምክንያቱም አሁን አገሪቱ በዚህ ሁኔታ ያለች የሚጠይቅልህ ወይም የሚጠይቀ ነገር የለም። ሰላም ካገኘ ግን ሁሉም ነገር ይመለሳል ማለት ነው። ስለዚህ ፎፍቻ እንደዚህ ከቀጠለ እና ይሄ በጣም ከባድ በዚህ ሲቹዌሽን እዚህ ፖለቲካ ያለበት እንትን የኛ ፍቸር እንደዚህ ነው ወይ እንደዚህ ሆናል ብለህ ዲሳይድ ማድረግ ቬሪ ዲፊካልት ማለት አሁን እኛ የምንኖረው እኮ በቃ ከሌሎች ውጭ ካሉ ቤተሰብ ለምንን እነሱ ከላክልህ የሆነ ነገር በቃ ትበላለህ፣ ካልተላከ ግን በቃ መኖርን ኢትስ ቬሪ ዲፊካልት ማለት።
ለዚህ አቤቱታ አቶ ተስፋን ጎበዛይ መልስ ሰጥተዋል።
አጠቃላይ ያው በተከሰተው ችግር ምክንያት ብዙ ነገሮች ለተወሰነ ጊዜ ቢሆን አስቸጋሪ ሆኖ እንደነበረ ይታወቃል። ከዛ ውጪ ግን ስደተኞቹ በተለየ ምንም የደረሰባቸው እንግልት መሆንም የአገልግሎት መስተጓጎል የለም። በካምፖቹ ላይ አገልግሎት እየሰጠን ነው። ትምህርት ጀምሯል። ሁሉም አገልግሎቶች ወደ ቦታቸው ተመልሰዋልና ምንም የተለየ ከዚህ ከህግ ማስከበር ዘመቻው በኋላ በተለየ ሁኔታ ተከሰተ ምንም ነገር የለም። አገልግሎትም የተቋረጠባቸው የለም።
ተገንና መጠለያ ፈለጋ ከ26 ሀገሮች ወደ ኢትዮጵያ የገቡ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሶማሌ፣ አፋርና አዲስ አበባ የተጠለሉ 1 ሚሊዮን የሚጠጋ ቁጥር ያላቸው ስደተኞች እንደሚገኙ አቶ ተስፋውን ተናግረዋል። ኢትዮጵያ የበዛ ቁጥር ያላቸው ስደተኞች የሚጠለሉበት ብቻ ሳትሆን ከራሷም የሚሰደዱ ከምስራቅ አፍሪካ ሌላኛው ስደት አመንጭ ሀገር እንደሆነችም ይነገራል። ለምሳሌ በሁለት ጎረቤት ሀገሮች ሱዳንና ኬንያ ውስጥ እስከ 80,000 ትውልድ ኢትዮጵያውያን ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት አሃዝ ይጠቁማል። እነዚህ ትውልድ ኢትዮጵያውያን ስደተኞች እንደያሉበት ሀገር የተለያዩ የኑሮና ሌሎች ጣውረዶች እንዳሉባቸው ይናገራሉ። ጌታውን ሼቱ ናይሮቢ ውስጥ ለ9 አመታት ኖሯል። በተለያዩ ስራዎች የሚተዳደረው ጌታውን ከቅርብ ጊዜ ወዲህ የኑሮ ጫና እያየለ መምጣቱን ይናገራል።
ስደተኞች ላይ እየደረሰ ያለው ጫና በአሁን ሰዓት ይህ ተብሎ ተነግሮ የሚያልቅ አይደለም። ያው UNHCR እና የኬንያ መንግስት በሚያደርጉት ስምምነት ስደተኛ ከዚህ በኋላ መግባት የለበትም በሚለው በኮቪድ ምክንያት ሰውም መውጣትና መግባት በመከልከሉ ብዙ ነገሮች አሉ በአሁን ሰዓት። ምክንያቱም በአሁን ሰዓት ስደተኛ ገብቶ መመዝገብ አይችልም። እዚህ ላሉትም ሀገር እየተሰጠ አይደለም፣ ፕሮሰሳቸውም እየተንቀሳቀሰ አይደለም። እያንዳንዱ ኤምባሲዎችም እየሰሩ አይደለም በአሁን ሰዓት። ከሚገርምህ በጣም ብዙ ጫና አለ እና UNHCR ካለኝ ኢንፎርሜሽን እየመዘገብ አይደለም። አዲስ ምዝገባ አቁመዋል ሙሉ ለሙሉ። በጣም ብዙዎች አሉ ሳይመዘገቡ ተቸግረው ተደብቀው ያሉ። ከኮሮናው የበለጠ አሁን በጣም ብዙ ጭንቀት ውስጥ ሰው እየገባ ነው ያለው።
የተባበሩት መንግስታት ድርጅት የኬንያ ቢሮ ሁለቱን ግዙፍ መጠለያዎች ማለትም ለዳብና ካኩማን በሁለት ሳምንት ውስጥ የመዝጋት መርሃ ግብርን እንዲያቀርብ የኬንያ ሀገር ውስጥ ጉዳይ ቢሮ ባለፈው መጋቢት 15 2013 ዓ.ም አዞ ነበር። ዘግየት ብሎ ግን የኬንያ ጠቅላይ ፍርድ ቤት ጣልቃ ገብቶ የመጠለያዎቹ መዘጋት ለአንድ ወር እንዲዘገይ ውሳኔ ቢያሳልፍም የኬንያ ሀገር ውስጥ ጉዳይ ሚኒስቴር ከዩኤንኤችሲአር ጋር አደረኩ ባለው ስምምነት ሁለቱ ሰፈሮች በሰኔ 2022 እንዲዘጉ አቅጣጫ መቀመጡን ገልጿል። በሁለቱ የኬንያ የስደተኞች ሰፈሮች ውስጥ ከ410,000 በላይ ስደተኞች የሚገኙ ሲሆን ስደተኞቹ የኬንያ መንግስት ውሳኔ እንደሚያሳስባቸው ይናገራሉ። የአንድ ልጅ አባት የሆኑት ትውልድ ኢትዮጵያዊ ስደተኛ አቶ መልካው ሲነሊ በደዳብ መጠለያ ላለፉት 15 ዓመታት ቆይተዋል።
ወላሂ አማ አብዲን ኬንያ ገረ ሁለግራት ኩማሉ መዩኤን ንጉቴ ታነጀኔቱ መታው ጅራ ኢሳኔሲ።
በእውነት የተባበሩት መንግስታት የሚያሳልፍብንን ውሳኔ ተቀምጠን እየተጠባበቅነን የሚመጣብን ነገር ምንም አናውቅም። የተባበሩት መንግስታት ካምፖቹን ይዘጋል የሚል ነው እየተነገረ ያለው። ያኔ የሚወስዱትን እርምጃ ነው የምንጠባበቀው። ወደ አገር ግቡ ካሉን ወደ ሆነ ቦታ መሄዳችን አይቀርም። በግሌ ለራሴ መፍትሄ ይሆናል ብዬ ያስቀመጥኩት የለም። ምክንያቱም ልጅ ቤተሰብ በእጄ ላይ አለ። ወደ ናይሮቢ እንዳልሄድ አያሳልፉኝም። ወደ ሶማሊያ እንዳልሄድ ያለው ሁኔታ እሱም አስፈሪ ነው። ወደ አገር እንዳልመለስ የሀገራችን ሁኔታ በጣም አስፈሪ ነው ለኛ። ስለዚህ አስቸጋሪ ነው።
የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ፍሬፖ ግራንዲ ከውሳኔው በኋላ እዛው ኬንያ ድረስ ሄደው ከፕሬዝዳንት ኡሁሩ ኬንያታ ጋር ተማክረው ነበር። ሚያዝያ 21 2013 ዓ.ም ኬንያ ቤተ መንግስት ውስጥ በተደረገው ውይይት ላይ የተገኙት የሀገር ውስጥ ጉዳይ ሚኒስትር ፍሬድ ማቲያንጊ የአገሪቱ የስደተኞች መጠለያዎች ቋሚ መኖሪያ ሊሆኑ እንደማይገባ ለኮሚሽነር ግራንዲ ተናግረዋል። ከምስራቅ አፍሪካ ማህበረሰብ አባላት ሀገሮች ተሰደው ኬንያ ውስጥ ለተጠለሉ ስደተኞች የስራና የመኖሪያ ፍቃድ እንደሚሰጥ ቃል ገብተዋል። ኬንያውያንና የኬንያ መንግስት የስደተኞቹ ጣፈንታስ ግለይ ድረስ ለተገን ጠያቂዎች ሲያርጉ የነበሩ ድጋፎችን እንዳያቋርጡ ከፍተኛ ኮሚሽነር ፊሊፖ ግራንዲ መጠየቃቸውን ድርጅቱ ገልጾ ነበር። ይሁን እንጂ የዛሬ አመት በሰኔ 2022 ማለት ነው ደዳብና ካኩማ ስደተኞች መጠለያዎችን ስለመዝጋቱ ሂደት ለስደተኞች በቂ ማብራሪያ አለመደረጉን ስማቸው እንዳይገለጽ የጠየቁ አንድ በደዳብ የኢትዮጵያ ስደተኞች ማህበረሰብ አባል ይናገራሉ።
ማሪና ደተይ ገጌ ፈሙንጅሩ ካኑማ ሚዲያ ረጣርጊኑ ፊ ሳባካና ዲዮካና
ስደተኛው ጋር የተደረገው ምንም ውይይት የለም። ሁሉንም ከመገናኛ ብዙሃን ነው የምንሰማው። በደዳብ ስደተኛ ሆኖ ያገሩ መታወቂያ ያላቸው እንዲሁም ያገሩ ዜጋ ሆነው የስደተኞች መታወቂያ ያላቸው አሉ። ስለዚህ እነኚህን የበለየቱ ሂደት ይከናወናል ተብሎ ነበር። የተለያዩ ቅድመ ሁኔታዎችም እንደሚፈጸሙ ተነግሮ ነበር። ነገር ግን እስካሁን የተከናወነ ምንም የለም።
ዛሬ በአውሮፓ አቆጣጠር ጁን 20 ወይም በኢትዮጵያ ሰኔ 13 የዓለም ስደተኞች በተባበሩት መንግስታት የሚታወሱበት ቀን ነው። UNHCR ጄኔቭ ከሚገኘው ዋና መስሪያ ቤቱ ትላንት ባወጣው መግለጫ በ2020 ዓ.ም ከየአካባቢያቸው የተፈናቀሉ ሰዎች ቁጥር 82.4 ሚሊዮን መድረሱን ገልጿል። ይህ ዘንድሮ አሃዝ ከባለፈው ዓመት በ4% መጨመሩንና ከ82.4 ሚሊዮኑ 26.4 ሚሊዮን ሰዎች ወደ አገራቸው መመለስ የማይችሉ መሆናቸውን ከፍተኛ ኮሚሽነር ፊሊፖ ግራንዲ ጠቅሰው የዓለም መንግስታት ለሰላም እንዲተጉ ጥሪ አቅርበዋል። ኢትዮጵያ፣ ሱዳን፣ የሳይል አውራጃ ሀገሮች፣ ሞዛምቢክ፣ የመን፣ አፍጋኒስታንና ኮሎምቢያ ውስጥ የተከሰቱ ቀውሶች የተፈናቀሉ የሚሸሹ ሰዎች ቁጥርን በ2.3 ሚሊዮን እንዲያሻቅብ ያደረገ መሆኑን UNHCR በመግለጫው አመልክቷል። ዘንድሮም ሶሪያውያን፣ ቬኔዙዌላውያንና አፍጋኒስታውያን በስደት ከ1 እስከ 3 ያለውን ደረጃ ሲይዙ በ2011 ዓ.ም የተመሰረተችው ደቡብ ሱዳንም ዜጎቿ በስደት የሚኮበልሉባት ከአፍሪካ ቀዳሚ ሀገር መሆኗንም UNHCR አክሎ ጠቁሟል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያ 41 በመቶ የሚሆነው ህዝብ ከ15 አመት እድሜ በታች ሲሆን ከ28 በመቶ ደግሞ ከ15 እስከ 29 አመት የእድሜ ክልል ውስጥ የሚገኙ ወጣቶች ናቸው። ከነዚህ ውስጥ የወጣት ስራ አጦች ቁጥር ከ27 በመቶ በላይ መሆኑን ጥናቶች ያሳያሉ። በዚህ የተነሳም አብዛኞቹ ወጣቶች ምንም ሳይዙ በሺዎች የሚቆጠሩ ኪሎ ሜትሮችን በማቋረጥ በተለያዩ ሀገራት የስራ እድል ፍለጋ ይጓዛሉ። ይሁንና ካሰቡበት ሳይደርሱ ለብዙ መከራና ችግር ይጋለጣሉ። ከሳምንት በፊትም በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው የዓለም አቀፍ የስደተኞች ተቋም አይኦኤም በኩል ለመመለስ መወሰናቸው ተሰምቷል። ኤደን ገረመው እነዚህን ወጣቶችና በኢትዮጵያ የዓለም አቀፍ የስደተኞች ተቋም አይኦኤም ውስጥ የስደተኞች መልሶ ማቋቋም ብሔራዊ መርሃ ግብር አባል የሆኑትን እስከ ዳር ጤናይን አነጋግራ ተከታዩን አሰናድታለች።
የደቡብ ወሎ ነዋሪ የሆነው ወጣት ኑሩ ሰይድ አደም የ10ኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፍ አልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱም ስላልተሳካ ባለፈው አመት ላይ ወደ ሳውዲ አረቢያ ለመሄድ ኪስ ውስጥ የነበረችውን 200 ብር ብቻ ይዞ እንደተነሳ ይናገራል።
አንደኛ ትምህርት ውጤት አልመጣ ሲል እንደገና በገበለ የመማር ነገር ሲስተዋጎል፣ ሁለተኛ ያው ይህን ከዛ እሱ ነገር ሲደመር በቃ ምንም ስራ የለም። በቤተሰብ ጋር ተራጠሽ መቆየት የሆነ ብዙ አስቤዛ ያስፈልግሻል። ካደግሽ በኋላ ብዙ ነገር ማለም እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ። ጊዜ 200 ብር ብቻ ነው ያለ። ስደት ሳውዲ ይሄዳል ተባለ፣ እኔ ሄድ ብቻ ነው ያለብኝ። ማለቴ ይሄዳሉ ብዙ በየቦታው አለ፣ በየእያንዳንዱ ወጣት አይምሮ ውስጥ አለ ቁጥር ኬፍ ከዛ ትምህርት ዛ ለር ፈልግ ያለሁኝ ቁጥር ስጠኝ ጠላለሁኝ። ከዛ የሰጠኛ አደውላለሁ ናይለኛ። ከዛ መሄድ ነው ምንም አማራጭ የለም።
ለኑሩ ሰይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡና ተንከባካቢነት መሆናቸው ነው።
ከዚህ ብለህ አባብሎ አንከባፉ አጠጥቶ አብልቶ ምቅም ከሆነ አቅሙ የሚዘጣ ከሆነ አጠጥቶ ብር ሰርቶ በቃ ልክ ፋዘር ማዘር ልክ እንደዛ መንገድ ላይ አሁን አለ አይደል የኪስ የሚባል ነገር አለ። የኪስ ሰጠኛለህ እንዲህ ብዬ ደውለዋለሁ። አሁን ከዚህ ስስማማ ማለት መጀመሪያ ታገብ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደወላል ቢያንስ 200-300-500-1000 ሰጠኝ ሁሉ። ይህ ካልተሰጠ ብር የሌለው ሰው አይሄድም።
ስንት ብር ነው የሚሰጡ መጀመሪያ ከዛ ስትወጣ? አንተ ለምሳሌ ስንት ብር ተሰጠ?
እኔ 500 ብር ተሰጥቻለሁ። በ500 ተስማምቼ ማለት ነው።
ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው ረሃብ፣ ጥም፣ ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት IOM ውስጥ መግባቱን ያስረዳል።
ምንን ያጋጠመው ነገር አለ? ያው ረሃብ አንድ ጉዞ፣ ያው የእግር ጉዞ ካፋር ጋር መጋጀት መጣላት፣ ያው ይሄ ነው በቃ። ያ ነገር ዘርዘር ያጨርሰውን በጣም ብሶት ነው። ይሄን በደንብ ገርፎታል ጠፍቶ። ያው የሆነ ጥፋት ካዩብሽ በጣም ፈጥነው እርምጃ ይወስዳሉ ማለት።
ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ
ጥፋት የሚባለው እንግዲህ ከነሱ እጅ እናመልጣለን ብለን እንወስናለን ማለት። ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እነሱ ቁጭ በሉ ካሉ ቁጭ ማለት፣ መቆም ራሳችን፣ ቁም ካሉ መቀመጣችን በቃ እነሱ ያዘዙሽን ትሰሪያለሽ። ከእነሱ ያዘዙሽን ካልሰራሽ ያው መመታት ነው። የሆነ እርምጃ ነገር ይወስዳል ወሰንኩ። ያው ማለቴ ቀጥታ እኔ ወደ ድርጅቱ ነው የገባው፣ ወደዚህ IOM ድርጅት ማለት። ቀጥታ አምልቼ 7 ሰዓት አካባቢ ላይ ምርቀና ምናምን ይዟል። እነሱ ባህር ቀጥታ እንጭናለን እያሉ ነው። ከዛ ሳያዩ እናመለጥናቸው። ከዛ ወደ ድርጅቱ ቶሎ ማታ ገባን። አቃሸው ነው
ልክ እንደ ኑሩ ሁሉ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስርዓትነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳውዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ህይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንት ላንድ የሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮምኛ ክፍል እንዲህ ገልጿል።
ከኢትዮጵያ 32,000 ብር ቤተሰቦቼ ላኩላቸው። ይህም ነፍሴን ከሞት ለማዳን ነበረ። በመኪና የሚያመላልሱን ይህን ሁሉ አብረው የሚሰሩት ኢትዮጵያውያን ናቸው ከሶማሌዎቹ ጋር በመሆን።
ገንዘቡን ቤተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳሶ በዓለም አቀፍ የስደተኞች ተቋም መጠለያ ካምፕ ውስጥ ይገኛል። ሌላዋ ባለፈው ዓመት የመን ከደረሰች በኋላ በIOM አማካኝነት ወደ ሀገሯ የተመለሰችው ደግሞ የ19 ዓመቷ ሉባባ ሰይድ ናት። ሉባባ ረጅሙን የበረሃ ጉዞ አስቸጋሪ የሚያደርገው ከረሃብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች።
ምንድነው በጣም ያስፈራዳሉ። ከዛ ባህሩን ተሻገርንም ሀዋሽ ነው የሚባለው የኛ የህዝብ ማጠራቀሚ ሀዋሽ ይባላል። ዝም ብሎ የሆነ ድንኳን ነገር አስመስሎ ሰጡ። ከዛ የሚቀበሉን ያስፈራዳሉ። በቃ እንዲህ ካቢያ ነገር ሽጉጥ አላቸው። ብዙ ነገር በቃ ያስፈራሉ። ከዛ የሰዋር ቁጥር አምጥላሉ፣ ይደበድባሉ። ብዙ ብራና ሀውርም ሲሉ ይደበድባሉ። ወንዶችን ጭራሽ ይገላቸዋል። እኛ ግን እንደ አላጋጥመኝም። ብቻ ግን በይን እያየኋል ብዙ ሴቶች አሉ የተደፈሩን እያየኋቸው ማለት ነው።
እንደዛ ሲሆን እንግዲህ እኔንም ነገር ይሆናለሁ ብለሽ አልሰጋሽም? እስቲ ምን ነበር የሚሰማሽ ሴቶቹ እንደዛ ሲደረጉ?
እኔ የማይቀርልኝ እያስባለሁ። እኔ የማይቀርልኝ ሳይ ማንን የሚለግኝ እንደዛ ነው የሚላለሁ። ብቻ ለምን ለምናለሁ አልሐምዱላ እንደዚሁ ብቻ ተቀምጬ በነበረ ከዛው እሱ ጋር ዲለራዋ ተቀብጬ በነበር ምን ደርስብኝ ነበር ግን ወዲያው ጠፋሁን።
ይህን መሳይ ህይወት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረችና ደላላው ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ተናገራለች። ፖሊሶቹም ከዓለም አቀፍ የስደተኞች ተቋም IOM ጋር እንዳገናኟት ነው የምታስረዳው። በዓለም አቀፍ የስደተኞች ድርጅት ውስጥ የስደተኞች በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር 2012
እስከ ታህሳስ 2013 ዓመተ ምህረት ባለው ጊዜ ውስጥ ከ36600 በላይ የሚሆኑ ስደተኞች በፍቃደኝነት መመለሳቸውን ገልጸው ከነዚህ ውስጥ 26541 እድሜያቸው ከ25 ዓመት በታች የሆናቸው ወጣቶች ናቸው ይላሉ።
አይን ከሚሰራቸው ፕሮግራሞች መካከል በፍቃደኝነት የመመለስና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህን ተመላሾች በአብዛኛው መጪዎች ከታንዛኒያ፣ ከጅቡቲ እንዲሁም የመን እንዲሁም ከተለያዩ ዓለም ሀገራት ነው። እነዚህ ሶስቱ ሀገራት ግን በዋነኝነት ተመላሾች የሚገቧቸው ሀገራት ናቸው። በዚህ ዓመት ደግሞ የመጀመሪያው 6 ወራት እንኳን ብንመለከት ከ1000 በላይ የሚሆኑ ኢትዮጵያውያን በፍቃደኝነት ወደ ሀገራቸው እንዲመለሱ አይወይም እገዛ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳውዲ አረቢያ ብዙ ኢትዮጵያውያን ቦት ይደረጋሉ። እንም በ2020 እንዲሁ በአውሮፓውያን አቆጣጠር ከ36600 በላይ የሚሆኑ ኢትዮጵያን ወደ ሀገራቸው ሲገቡ ምገባ አካሂዶ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከ25 ዓመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር ለመጥቀስ ወደ 26500 የሚሆኑ እንዳልኩት ከ25 ዓመት በታች የሆኑ ወጣቶች ናቸው። በዚህ ዓመት ደግሞ በ2021 በመጀመሪያው 6 ወራት ብቻም ከ18200 በላይ የሚሆኑ ኢትዮጵያውያን እንዲሁ ከሳውዲ አረቢያ ዲፖርት ተደርገው ሲመጡ አይወይም ገባ ማድረግ ችሏል።
ዓለም አቀፉ የስደተኞች ድርጅት በፍቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከዳር ጤናዬ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍና መጠነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ።
ዋናው ነገር መመለሱ ሳይሆን አገር ውስጥ የሚቆዩበትን ሁኔታ የተመቸ ለማድረግ የመልሶ ማቋቋም እገዛችን በጣም ወሳኝነት አለው። የመመለስ እገዛ ሰስቴነብል ወይም ዘለቄታዊ እንዲሆን የመልሶ ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን፣ የማህበራዊ እንዲሁም የስነ ልቦናዊ ድጋፎችን ያካትታል። ምንም ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ ስራ እድል ፈጠራ፣ የሕክምና ወይም ሌሎችም ተያያዥ እገዛዎችን በመስጠት ተመላሾች ሀገራቸው ከገቡ በኋላ መልሰው የሚቋቋሙበትን መንገድ እናመቻቻለን። ተመላሾች በግምት ከሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዛ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርጸን በስራ እንገኛለን። እነዚህን ስራዎች በመንግስትና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያግዙናል እና ከእነሱ ጋር በመተባበር ነው የምንሰራው። የመልሶ ማቋቋም ስራን ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር ወሳኝ ነው የሚሆነው።
የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ እና ኑር ሰኢድ አደም በተሰጣቸው የ45000 ብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ
ራህሚላ ዚማ ተማጣውኝ ስራ ድል ፊኒሽንግ ነው ስራ ድል ፈጠሩልኝ ሱቅ እየቸራቸርኩ ነው መዳሪስ ካለ ይደረ ወይ ነው እንግዲህ ያለን ያው አለ አይደል እዛው ቤክራውንም ልብሱንም እንግዲህ ስለናል አይሙሪያችንም አረፍ ብሏል።
አሁን ለሚሄዱ ሰዎች ምን ትላለህ?
ራህሚያች ይዱ ነው ምን ትራሽ አሁንማ አሰና ላይ ችግር አለ የመለይ
ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም ራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩም ይናገራሉ። ይሁንና አሁንም ድረስ እለት እለት በየመን የባህር ጠረፎች ላይ 1000 የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው Washington DC Antia Gresema Antia Gresema Antia Gresema Antia Gresema Antia Gresema Thank you.
ዘገባ እንለፍ። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምጸት ይዘት ያላቸውን የካርቱን ስራዎች በማውጣት የሚታወቀው የካርቱን ስዕል ባለሙያ አለማየሁ ተፈራ ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎቹን ስብስብ ያዘ መጽሐፍ ከሰሞኑ ለገበያ አቀርቧል። ፈንጠዚያ የተሰኘው ይህ መጽሐፍ ከ150 በላይ በሆኑ ገጾቹ ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን ያዘ ሲሆን በተለይም ወቅታዊ የኢትዮጵያን ፖለቲካ ሁኔታ የሚያሳዩ ስብስቦች እንዳሉት አለማየሁ ይናገራል። በዚህ ስራው ዙሪያ ካለማየሁ ጋር ቆይታ ያደረገችው ስምንሽ የቆየናት ቀጥሎ ይቀርባል።
ሙሉ ስሜ አለማየሁ ተፈራ ነው። አርሚቴ ለንደን ነው። ሙያዬ ካርቱኒስትና አኒሜተር ነው።
የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ።
እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው።
እንዴት አሰብከው?
አይ እንግዲህ ይሄ የልጅነት ጀምሮ የሰራሁት ነገር ነው። ፕሮማርስ ብል ያለውም እንደምሰራ ይታወቃል። 97 ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ ዘለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን እንድነው የሚለው ላይ ብዙ ደክሜያለሁኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባሁ ማለት ነው። ስለዚህ ቀላል አልነበረም። ብዙ ድካም ነበረው፣ ብዙም አደጋ ነበረው። 15 ዓመት ከሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል።
ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው?
እኔ አርስኩል እያለሁ ነው እንግዲህ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ነው። ከራሴ የማያቸው የቲንቲን የአስትሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይስበኝ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ሞር ኢማጂኔቲቭ ነው ከሌሎች ስዕሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል።
ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር?
እሱ እንግዲህ አርስኩል ፈርስ ይልያሉ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርስኩል ፈርስ ላይ የአመታዊ መጽሄቱን ውስጥ ያሉትን ካርቱኖች የሰራሁት ነበር። ከዛ በኋላ ግን ለንደን ከሄድ በኋላ ብዙ መጽሐፎች ላይ በሰዎች የሰራሁት አለ። አረኞችም፣ ሌላ ዜጎች፣ አበሾችም ትናንሽ የህጻናት መጽሐፍ ላይ ያረኳቸው ኢሉስትሬሽኖች አሉ። እነዚህ ፖለቲካል ስራዎቹ ግን ሚኒመም 16 ዓመት ገደማ የፖለቲካው ላይ ሰርቼበታለሁ። ለፐብሊኩ ወደ 1500 ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ።
እስኪ ሞር ጠይቀ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው በተለይ በእኛ ሀገር የተለመደው። እና ያንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ እስቲ ከሰራሃቸው እስቲ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው?
ቅድም ስጠይቅኛ ነገር አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያለሁ አሳትሜ በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎች ጀምሮ እስከ መለስና የነበሩትን ሀሳቦች እነሱን የማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡም ለረጅም ጊዜ በሰራሁት የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ደረስተለቸው ሰዎች ጋራ ተባብረን
በኢትዮጵያ ቀደም እንዳልኩ የካርቱን ስራዎችን በብዛት የምናው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደ ኋላ ቀርተናል ትላለህ ወይ? ከቀረንስ ምንድነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር ያነጻጸርክ ልትነግረኝ ትችላለህ?
አዎ፣ እንግሊዝ ሀገር ወንስ ሁሉም ካርቱኒስቶች በነጻነት የሚፈልጉትን ያህል የሚሄዱበት ሀገር ነው። ያ ነገር ለተወሰነ ኢትዮጵያ ማንም ሰው እንጂ ያርጉት ከሀሳብ ተለዋወጠሽበት ያሉት ሚዲያዎች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውየውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ የኖሩት ሀያ ምናምን አመት ና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አያውም እንደ ቁም ነገርም አያውም። እንደ ኦፌንሲቭ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራ እና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው ማስበው።
እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለስር ይዳርጋሉ፣ አደጋዎች ያጋጥማሉ በካርቱን ስራ በሚሰሩ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይ ወይም ደግሞ ፈርተህ እንዳትሰራ የሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር?
አጥሩ ሞር የሚያረጉኝ እንደዚህ የሚያስደነግጡ ሰዎች ገጥመኛል። ኦብቪስሊ የሚያስደነግጥ ጥሩ ሀገር ስለሆነ ያው በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይህ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ ዩኒቨርሳሌች ተይዘ እና የሚሉ ሀሳቦች ነበሩ።
ወደ አስመረከው መጽሐፍ ፈንጠዝ እያለመልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካተዋል ወይ?
በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰዎች ቀደም ብዬ የሰራኋቸው ዛሬም ሁኔታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የተሰሩ ብዙ ሰዎች አሉ። ካሉት ሰዎች በቀላሉ አንድስታንድ የሚያደርጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ እያለመድኩ እነዚህም ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የተነከረ መጽሐፍ ይሆናል። ብዙ ሺ ስለሰራው ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርጉበት።
ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘር ግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ ወቅታዊ ሁኔታዎችን በማውጣት እና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል?
እንግዲህ ትልቅ ሚናን ጨዋታል ብዬ ለማስበው እኔ ቦርስ አደጋዎች አሉ። አደጋዎች ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁሚያለሁኝ። እንደ ካርቱኒስት የሚቀጥለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አደርጋለሁ።
አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሰ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ።
እሺ፣ በጣም ነው የማመሰግነው ስለጋበዛችሁኝ።
ስመኝሽ የቆየና እንግዳዋን እናመሰግናለን። ተከታዩ ዘገባችን የብዙ ተሰጥኦ ባለቤት የሆነ የኪነ ጥበብ ሰው እንግዳ አድርገን ጋብዘንላችኋል። ሄኖክ ማህሪ ይባላል። ድምጻዊ፣ ገጣሚ፣ የሙዚቃ መሳሪያ ተጫዋች፣ አቀናባሪ ከመሆኑ በተጨማሪ በቴሌቪዥን ትርኢት መሪነትም ብቅ ብሏል። አዝማች በተሰኘ አዲስ የሙዚቃ አልበሙን መነሻ አድርገን ስለ ሙዚቃ ህይወቱና ተያያዥ ጉዳዮች ሀሳቡን ያጋራን ዘንድ ጋብዘነዋል። ሀብታሙ ስዩም ነው ፕሮግራሙን ያዘጋጀው።
ሄኖክ ማሪ አንድም ብዙም የሆነ የኪነጥበብ ሰው ነው። ኡም ሙዚቃዎችን ያቀነቅናል፣ ማህበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችን ይጽፋል፣ የተለያየ ሙዚቃ መሳሪያዎችን ይጫወታል ያቀናብራልም። ከወንድሞቹ ጋር ሆኖ የመሰረቱት ማሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ከዚህ ቀደም ለአድማጮች ከቀረበው 790 አልበምና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም በዚህ ሳምንት አቅርቧል። ስለአዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ ለመፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ?
ተመጋጋቢ ናቸው። ምንድነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው እንደዚህ ሆኖ እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበር እንደ መዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካትና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር፣ ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባና የነሱም ተጽዕኖ አለው። በርግጥ ግን ከበባችን ነው አይ ቲንክ በአጠቃላይ ከበባችን ይመስለኛል አስተዳደጋችን በደንብ ወስኝ የገባሁት ያው ሃይ ስኩል ስጨርስ ነው።
እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዛ የተማርከው ግን ጥብቅና ነባር የሙዚቃ ዘርፍ የሚባለውን ክላሲካል ሙዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ?
ያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ጃንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሶ ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መርሆች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት፣ ምርጫ የለውም። ግን ምንድን ነው የምለው ሌላ ዓለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው። ከህፃንነታቸው ጀምሮ የነ ሞዛርትን ቤቶቨንም የኔሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ያተም ሴት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንፃር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው እኔ አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ። የጃዝ ሙዚቃን ይሰማ ነበር፣ የነ ስቲቪ ወንደርን፣ የነ ቦብ ማርሌን፣ ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና ኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ ነጥላውንን፣ ናስቴርን እየሰማን ያደግነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው እንዳልኩ ነው ክላሲካል ባክግራውንድ መማር የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሃል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦ ከዛ የፈለግንበት ማግጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሩ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አርገህ ዲሲፕሊንድ መሆን ደግሞ ሌሎቹም ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክልህ ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም። ከሁለቱ ሺፍት ማድረግ ማለት ነው። እንባናስታቅ ተደማርከው እናውቃለን
አሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን፣ ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለ። ሙዚቃዎችህ በእነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለከው?
በጣም ጥሩ ጥያቄ ነው አብታሙ። መጀመሪያ ሙዚቃ ቱል ነው። ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም። በአንድም በሌላም ወይ መዝሙር እንሰማለን ወይ ዘናም ያደርገንን ሴኩላር የሆነ ነገር እንሰማለን። ለኔ የሚሰጠኝ ትርጉም እንደሆነ አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ነው ያደግነው እኔም ወንድሞቼ። በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመረን መጽሐፍ ቅዱስ እያነበብን ያደግነው ሰው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደሰብእናም ቀርጸውናል። ሶኒ ሙዚቃዬ ወደ ሙዚቃ ስመጣ ለል የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለኔ ኮንሺየስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እሰራለሁ። ነሰሰርሊ መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፕ ኢንሳይድ የሰውን መንፈስ ያነቃል በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ ነው መልእክት በየሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁሉ ግዜ ከሞራል ከመንፈሳዊነት አንፃር ነውና እሱ ነው ይመስለኛል ይሄን የናይት ቅርጽ እንዲኖረው ያደረገው ሙዚቃዬ።
ይሄን ርዕስ ካነሳ ነው አይቀር ባዝማች አልበም ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በመሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል። በተወሰነ መንገድ ግብረገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ ባሁን ወቅት ላንተ አስፈልጊ ነው እንድትል ያደረጉ ምክንያቶች አሉ? ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈልጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው? ላንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ይሃል በልህ የመፈለግ ምክንያት ምንድን ነው?
እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋር። እንደው ዘመኑን መሰለ እንኳን እንዲባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመለከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ይላሉ ብዬ ጻፍኩት አንድም ዘፈን የለም። ግን ከዚህኛው አልበሜም በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞቼ ይነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ካዝማች ይልቅ በ79 ምንድነው እንዳልኩ ነው ቀይታዎች አንድ አርቲስት ለኔ መሪ ነው ብዬ ነው ማምነው። አርቲስት መምራት ነው ያለበት ቀድሞ ማመላከት ማየት ይችላል ብየናል። ሁላችንም ውስጥ አለ እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሐሳቦች ነው። ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ማህበረሰባዊ ትግር ደስታ ሀዘን ጉዞ ጣውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው ይሄን መልእክት ማስተላልፈው በቋንቋዬ። ስለዚህ የሚሰማኝ ህዝብ አለ የሚሰማኝ ህዝብ ምለው ነገር ይገባዋል ብያምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው። በእኔ አተያይ በእኔ መነጽር እንዲያይ አደርጋለሁ። ከዛ አንፃር የእውነት ጄኑዊንሊ ውስጥ ያለውን ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝን በመጻፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም። ግን እንዳጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም፣ ሳሊውም በስዕሉ ተዋናዩም በትወናው የሚጽፈውም በመጽሐፉ ሙዚቃችንም ይሄን ነገር መናገር አለበት ይሄን ተሸክሞ መድረስ አለበት ብዬ አምናለሁ። በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው። አባቴ ከዚያገር እናቴ ከዚያገር እድልና ፈንታቸው
ሀብታሙ ስዩም እና እንግዳውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽ ምህንድስናው አብረናችሁ አምሽተናል። የሳምንት ሰው ይበለን። መልካም ምሽት።